ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሳካ ምርኪ ሰላድ ሱባ ሎ ኢስታጊ
በከፍተኛ ሁኔታ የታጠቁ አማጽያን ቦምቦችና የውጊያ ጠመንጃዎችን በጫኑ ተሽከርካሪዎች ላይ በመሆን በከተማይቱ ላይ ጥቃት በማድረስ ከሶማሊያና ከኢትዮጵያ ጥምር ኃይሎች ጋር 3 ሰዓት የፈጀ ውጊያ አካሂደዋል።
አደን መሐመድ ኑር የተባሉ የሶማሌ ሸንጎ አባል ድምጽ ነው የሰማችሁት። ሙሉ ዘገባው ደርሶናል አድማጮች፣ በእለቱ አብይርስ ይቀርባል። አርብ ሐምሌ 22 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ኒልሰን ሎፔዝ ነው። የሰዓቱ የዓለም ዜና አቅራቢ ቆንጅት ታዬ ናት። ለምሽቱ የተሰናዱ በርከት ያሉ ዘገባዎችና ቅንብሮችን ይዘን እስከ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ደቡብ ምዕራባዊ ሶማሊያ ባይደዋ ከተማ ውስጥ ዛሬ አርብ በደረሰ የቦምብ ፍንዳታ 2 ሰዎች ሲገደሉ ሌሎች 8 ሰዎች መቁሰላቸው ተገልጿል። የተገደሉት የጥቃቱ ኢላማ የነበሩት የክልሉ የፍትህ ሚኒስትር ሼክ ሐሰን ኢብራሂምና ወንድ ልጃቸው መሆናቸውን እማኞችና የጸጥታ ባለስልጣናት ገልጸዋል። በጥቃቱ የሚኒስትሩን ሌላ ልጅ ጨምሮ ቢያንስ 8 ሰዎች እንደቆሰሉ ታውቋል። ሚኒስትሩና ልጆቻቸው ከአርብ ጸሎት በኋላ ከመስጂድ በመውጣት ላይ ሳሉ ቦምቡ መፈንዳቱን የደህንነት ባለስልጣናት ገልጸዋል። ለዛሬው የቦምብ ጥቃት ኃላፊ ነኝ ያለ ባይኖርም የጸጥታ ባለስልጣናት ግን እንዲህ ያሉ ጥቃቶችን በማድረስ ተጠያቂ የሚያደርጉት የአልሸባብ ታጣቂዎችን ነው። በዚህ ዓመት በኮንጎ ዲሞክራቲክ ሪፐብሊክ ሰራዊትና ኤም 23 በሚባለው አማጺ ቡድን መካከል የተካሄዱ ግጭቶች ከ160,000 በላይ ሰዎች ማፈናቀላቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ከሰሜናዊቱ ጎማ ከተማ በስተምስራቅ ባለችው ኒራንጎንጎ ከተማ መጠለያ ሰፈሮችን የጎበኘችው ሩት ኦማሪያ ያጠናከረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባዋል።
ሬቤካ ራኩንዶ የተባለች የ20 ዓመት ሴት ባለፈው ሰኔ በኮንጎ ጦርና በአማጽያኑ መካከል በሩት ሽሮ ግዛት የተካሄደውን ግጭት በመሸሽ ከባሏና ከአንድ ዓመት ልጇ ጋር ተፈናቅላለች። ከኒራጎንጎ ግዛት ከመጡ በመቶዎች ከሚቆጠሩ ተፈናቃዮች ጋር ወደ መጠለያ ሰፈርነት በተቀየረ ትምህርት ቤት ውስጥ አርፋለች።
እዚህ የደረስነው በእግር ተጉዘን ነው። ምክንያቱም ምንም አይነት ትራንስፖርት አልነበረንም። ምግብም ደግሞ አልነበረንም። ምግብ ሳላበስል ለአምስት ቀናት ተጉዣለሁ። ልጄ በዚህ የተነሳ ደክሟል። ወደ ጤና ተቋም ወሰድኩት፣ ግን ምንም አልሰራም።
ልጇ በረሃብ ላይ በሽታ ተጨምሮበት የዛሬ 2 ሳምንት ሐምሌ 10 ሞተ። አዳዲስ ተፈናቃዮች አሁንም ከኛሩቺኒያ እየገቡ ነው። በዚህ የተነሳም ያለችዋም ጥሪት እየተመናመነች ነው። ቴዎ መስኩራ በካኒያ ሩቺኒያ የተፈናቃዮች ካምፕ መሪ ናቸው።
እዚህ ከደረስን ጊዜ ጀምሮ ምንም እርዳታ አላገኘንም። እስካሁን በዋጥም በምግብና መጠለያ ጦት 4 ሰዎችን ቀብሬያለሁ። በእጅጉ እየተሰቃየን ነው።
የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ካለፈው መጋቢት ጀምሮ በኮንጎ ዲሞክራሲያዊት ሪፐብሊክ ሰራዊትና በኤም 23 አማጽያን መካከል የተካሄዱ ግጭቶች ከ160,000 በላይ ሰው ከየቤቱ አፈናቅሎ አብርሯል። UNHCR ግጭቱ ከመቀስቀሱ በፊት ለኮንጎ ዲሞክራቲክ ሪፐብሊክ ከጠየቀው 225 ሚሊዮን ዶላር ውስጥ ያገኘው 1/5 ብቻ መሆኑን አስታውቋል። ከኛሩቺኒያ ያለው አንድ አነስተኛ ተንቀሳቃሽ ሆስፒታል በመሆኑ የሕክምና ችግሩም የበረታ ነው። ማምቦ ካዋያ በኒራጎንጎ ሲቪል ማህበረሰብ አባል ናቸው።
ሆስፒታል
ሆስፒታሉ የተሰራው በፕሬዝዳንቱ መሪነት እንደ አውሮፓውያን አቆጣጠር በ2021 ነው። ይሁን እንጂ በሚያስፈልጉት ቁሳቁሶች የተሟላና የተሻሻለ ነገር የለም። በቅርብ ጊዜ መንግስት ምንም የሰጠው ነገር ባለመኖሩ ግጭቱ በጤና አገልግሎት ላይ ችግር ፈጥሯል።
በሌላም በኩል በዚህ ሳምንት ውስጥ በተባበሩት መንግስታት ድርጅት የሰላም አስከባሪ ተልእኮ ላይ የታየው ተቃውሞ ወደ ህውከት ተለውጦ ቢያንስ 15 ሰው ተገድሏል። የሰልፈኞቹ ቅሬታ የሰላም አስከባሪ ኃይሉ አካባቢያቸውን ማረጋጋትም ሆነ ደህንነታቸውን መጠበቅ አልቻለም የሚል ነው። ለአካባቢው የጸጥታ መደፍረስ የመንግስታቱ ድርጅት አቃቢያነ ሰላም ተጠያቂ ሆኑም አልሆኑም። ጎማ አካባቢ ባሉ ከተሞች ግን ሰላም ብርቅ ነች።
በሌላ የአፍሪካ ዜና ጊኒ ዋና ከተማ ኮናክሪ ውስጥ ወታደራዊ አገዛዙን የሚቃወሙ ሰልፎች ትናንት ተካሂደዋል። ሰልፈኞቹ መንግስቱ ሀገሪቱን ወደ ዲሞክራሲያዊ ስርዓት ለመመለስ የወጡ እቅዶችን በያዘበት መንገድ ላይ ነው ተቃውሟቸውን ያሰሙት። የተቃውሞ እንቅስቃሴው ኮናክሪን ያሽመደመዳት ሲሆን የተቃውሞ ሰልፉ አደራጆች እንዳሉት ከሰልፈኞቹ መካከል አንድ ሰው በጥይት ተገድሏል። የምዕራብ አፍሪካ ሀገሮች የመጣኔ ሀብት ትብብር ማህበረሰብ ኤኮዋስ ሊቀመንበር ኦማሮ ሲሶኮ ቢሳው ውስጥ ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጋር ሆነው ባደረጉት ገለጻ ወታደራዊ ገዢዎቹን ሀገሪቱን ወደ ዲሞክራሲያዊ አስተዳደር ለመመለስ የወጣውን የጊዜ ሰሌዳ ቀደም እንዲያደርጉ ጠይቀን አሳምነናል ብለዋል። ወታደራዊ ገዢዎቹ ግን እርሳቸው ያሉትን አላረጋገጡም። በትናንቱ ግጭት አንድ ሰው በጥይት ሲገደል ብዙዎች እንደቆሰሉ ለህገ መንግስት የቆመ ብሔራዊ ግንባር የተባለው ቡድን አመልክቷል። የጊኒ ባለስልጣናት በተቃውሞ ሰልፍ ላይ ሰው መገደሉን አላረጋገጡም። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የንግድ ሚኒስቴር የመጣኔ ሀብት ትንታኔ ቢሮ ትናንት ሐሙስ ባወጣው መረጃ በያዝነው 2022 ዓመተ ምህረት የመጀመሪያ ሩብ ዓመት በ1.6 ከመቶ ወርዶ የነበረው አጠቃላይ የሀገር ውስጥ ምርት ከሚያዝያ እስከ ሰኔ በነበሩት 3 ወራት ውስጥ በመጠኑ አንሰራርቶ በ0.9 ከመቶ ማዘግዘቁን አሳይቷል። የተቃዋሚ ፓርቲ ፖለቲከኞችና አንዳንድ ኢኮኖሚስቶች የዩናይትድ ስቴትስ ምጣኔ ሀብት የውድቀት ምልክቶችን አሟልቷል ቢሉም ፕሬዚደንት ጆ ባይደን እና ባለስልጣኖቻቸው ግን የሚያምኑት ተቃራኒውን መሆኑን እየተናገሩ ነው። የዩናይትድ ስቴትስ የንግድ ሚኒስቴር ትናንት ባወጣው መግለጫ የመንሸራተት ጠቋሚ በሆነ ሁኔታ የምጣኔ ሀብቱ እድገት ለሁለተኛ ተከታታይ ሩብ ዓመት መቀነሱን የሚያሳይ መረጃ ይፋ ማድረጉን ተከትሎ ባይደን በሰጡት መግለጫ የዓለም ንግድ መናኸሪያ በሆነው የኒውዮርኩ ዎል ስትሪት እና ተንታኝ ጠቢባን መካከል ውድቀት ውስጥ ነን አይደለንም በሚል ዛሬ ብዙ ሹክሹክታና ጉምጉምታ ይኖራል። ነገር ግን የሥራ ዕድል ገበያውንና የቅጥሩን ሁኔታ እንዲሁም ሸማቹ ገበያ ላይ የሚያወጣውን ገንዘብ የመዋለ ነዋይ ፍሰቱን መጠን ስናይ በሁለተኛው ሩብ ዓመትም የምጣኔ ሀብት እድገት ምልክቶች መኖራቸውን እንመለከታለን ብለዋል። የገንዘብ ሚኒስትሯ ጃኔት የለንም ቀደም ብለው ለጋዜጠኞች በሰጡት ቃል የምጣኔ ሀብት ድቀት ውስጥ ነን አይደለንም በሚል በቃላት አተረጓጎምና አጠቃቀም ላይ መነታረኩን እንተወውን፣ ምጣኔ ሀብታችን አደጋን የሚቋቋም ወይም ተለማጭ እንደሆነ ነው ብለዋል። የአሜሪካ ኢንተርፕራይዝ ኢንስቲትዩት የምጣኔ ሀብት ባለሙያው ዴዝመንድ ላክማን ቀደም ሲል ለቪኦኤ በሰጡት ትንታኔ የምጣኔ ሀብቱ እድገት ለሁለት ተከታታይ ሩብ ዓመት ማሽቆልቆል ካሳየ የውድቀት ምልክት እንደሆነ ብዙ ሰው ስለሚያምን በአብዛኛው አስተሳሰብ ድቀት ላይ ነን ብለው ነበር። ዩናይትድ ስቴትስ ውስጥ የምጣኔ ሀብት ድቀት መከሰት አለመከሰቱን የሚበይነው ብሔራዊው የምጣኔ ሀብት ምርምር ቢሮ ቢሆንም ውሳኔው የሚቆረጠው ያለፉ ሁኔታዎች ተገምግመውና ግምት ውስጥ ገብተው መሆኑ ይነገራል። አንዳንዶች የዩናይትድ ስቴትስ ምጣኔ ሀብት እርስ በርስ የሚቃረኑ የሚመስሉ ገጽታዎች ያሉት እንደመሆኑ አንዱን ገጽታ ብቻ መዞ በመመርኮዝ በቀላሉ መደምደም አይቻልም ሲሉ ይከራከራሉ። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በታይዋን ጉብኝት ሊያደርጉ ይችላሉ የሚለው ዜና መሰማት ከጀመረ አንስቶ በአሜሪካና ቻይና መካከል ውጥረት አይሎ ባለበት በዚህ ወቅት ፕሬዚደንት ጆ ባይደንና የቻይናው አቻቸው ሺ ጂንፒንግ ትናንት ሐሙስ ረዘም ያለ የስልክ ውይይት አድርገዋል። ናንሲ ፔሎሲ በታይዋን ጉብኝት የሚያደርጉ ከሆነ አሜሪካ ጠንከር ያለና የማይቀር ያጸፋ እርምጃ ይጠብቃታል ስትል ቤጂንግ አስጠንቅቃለች። ባይደን ሺ ጂንፒንግን ሲያነጋግሩ ስልጣን ከያዙ ወዲህ ይህ ለአምስተኛ ጊዜ መሆኑ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ወደ ዩክሬን ጦርነት ዜና ስናመራ በማሪዮፖል ውጊያ የተያዙ ቢያንስ 40 ዩክሬናውያን ምርኮኞች የዩክሬን ተዋጊዎች በሀገሪቱ ምስራቃዊ አካባቢዎች አደረሱ ባሉት የከባድ መሳሪያ ድብደባ መገደላቸውን በሩሲያ የሚደገፉ ተገንጣዮች ተናገሩ። ሌሎች 75 የሚሆኑ ምርኮኞችም መቅሰላቸውን አመልክተዋል። ይበንዲህ እንዳለ የብሪታንያ የመከላከያ ሚኒስቴር ዛሬ በትዊተር ባወጣው የደህንነት መረጃ ግዙፍ ለውጥ ባለው እርምጃ ሩሲያ ከውጊያ ግንባር እንቅስቃሴዎቿ ከፊሉን ኃላፊነት ቫግነር ግሩፕ ለሚባለው የግል ወታደራዊ ኩባንያ እንዳዛወረች አመልክቷል። ሚኒስቴሩ በዚሁ ትዊቱ የሩሲያ መንግስት ይህንን ማድረጉ ቫግነር ግሩፕን ከመሳሰሉ ኩባንያዎች ጋር ግንኙነት እንዳለው ማስተባበል እንዳይችል ያደርገዋል ብሏል። ሩሲያ እርምጃውን የወሰደችው የበረታ የእግረኛ ተዋጊ እጥረት ስላለባት ሳይሆን እንደማይቀርም ሚኒስቴሩ አክሎ ገልጿል። በተያያዘ ዜና የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንቱ ዕለታዊ ንግግራቸው በዓለም ላይ የሩሲያን ያህል አቅሙን ሽብርተኝነት ላይ የሚያውል ሌላ የለም ብለዋል። ዓለም አቀፍ የሆነ የህግ ምላሽ ሊሰጠው ይገባል ሲሉም አሳስበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሩሲያን በሽብር ደጋፊ መንግስትነት እንዲፈረጃት የቀረበውን ውሳኔ የህግ መወሰኛው ምክር ቤት አባላት በሙሉ ድምጽ በመደገፋቸው ዜሌንስኪ አመስግነዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
እንጅታየን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችን ነው። አርብ ሐምሌ 22 2014 ዓ.ም ምሽት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ ናቸው። ታዲያ የምስልና ድምጽ ቅንብሩን በቀጥታ ስርጭታችን ደግሞ እንታሰናዳው ቲያንያን ግናት የዌብና ማህበራዊ መገናኛ ቅንብሮች አሰናጃው አባዩ ገበያው የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መስዳችሁ። አልሻባብ በኢትዮጵያ ድንበር አቅራቢያ ባደረሰው ጥቃት 10 ሰዎች ተገደሉ። ከኢትዮጵያ ጋር በድንበር በመትዋሰን አንዲት የሶማሊያ ከተማ ላይ ዛሬ የአልሻባብ ታጣቂዎች ባደረሱት ጥቃት 10 ሰዎች መሞታቸውንና ከ20 በላይ መቁሰላቸውን የአካባቢው ባለስልጣናትና የአይን እማኞች ተናግረዋል። በሌላ በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረውን የአልሻባብ የሽብር ቡድን መደምሰሱን የመከላከያ ኃይል ስምሪት ኃላፊና ጊዜያዊ ጸጥታ ኮማንድ ፖስት አስተባባሪ ሜጀር ጀነራል ተስፋዬ አያሌው ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ አመልክተዋል። ስመኝሽ የቆየ በአሜሪካ ድምጽ የሶማሊኛ ዝግጅት ክፍል የተጠናቀረውን ዘገባ አካታ እንደሚከተለው ታቀርበዋለች።
ማንነታቸው እንዳይገለጽ የጠየቁ የአይንማኞች ለአሜሪካ ድምጽ እንደገለጹት የአልሻባብ ታጣቂዎች ዛሬ ጠዋት በሶማሊያ ባኮል ክልል በመትገኘው አቶ ከተማ ያደረሱትን ድንገተኛ ጥቃት ተከትሎ ከኢትዮጵያ ልዩ ፖሊስና የሶማሊያ ኃይሎች ጋር ከባድ ውጊያ መካሄዱን አመልክተዋል። አንድ የአይንማኝ ስለሁኔታው ሲያስረዱ የአልሻባብ ተዋጊዎች የጠመንጃ ውጊያ ከመጀመራቸው በፊት ጥቃቱን ያስነሱት በመኪና ላይ በተጠመደ ቦምብና የመድፍ ጥይት ነው። በወቅቱ የሶማሊያ ፓርላማ አባላት ከሞቃዲሾ በድርቅ ወደ ተጠቁ አካባቢዎች እንዲደርስ የተላከውን የምግብ እርዳታ ለማከፋፈል ወደ ከተማዋ ገብተው የነበረ ሲሆን አልሻባብ ላደረሰው ጥቃት የመንግስት ባለስልጣናቱ ኢላማ የነበሩ ይሁን አይሁን እስካሁን በግልጽ አልታወቀም። ኤደን መሐመድ ኑር የተባሉ የሶማሊያ ህግ አውጪ ለአሜሪካ ድምጽ በስልክ በሰጡት አስተያየት ስለሁኔታው ሲያስረዱ ይህን ብለዋል።
ሳካ ምርኪ ሰላድ ሱባህ ሎ እስቲያገይ
በከፍተኛ ሁኔታ የታጠቁ አማጽያን ቦምቦችንና የውጊያት መንጃዎችን በጫኑ ተሽከርካሪዎች ላይ በመሆን በከተማይቱ ላይ ጥቃት በማድረስ ከሶማሊያና ከኢትዮጵያ ጥምር ኃይሎች ጋር 3 ሰዓት የፈጀ ውጊያ አካሂደዋል።
ኑር አክለው ከ10 በላይ የሚሆኑ ከሁለቱም ወገኖች የሞቱ ተዋጊዎችን ሬሳ ማየታቸውን ገልጸው አልሻባብ በውጊያው እየተጠቃ ሲሄድ የሞቱባቸውንና የቆሰሉ ተዋጊዎቻቸውን ጭነው መውሰዳቸውን አመልክተዋል።
አሁን ትወይ ይልካ
ከአስር በላይ የሚሆኑ ሟቾችን ሬሳ አይቻለሁ። አብዛኞቹ የአልሸባብ ተዋጊዎች ናቸው። ባለን የደህንነት መረጃ መሰረት ታጣቂዎቹ በርካታ ተዋጊዎቻቸውን አጥተዋል። የሞቱባቸውንና የቆሰሉባቸውን ሰዎች በሶማሊያ የሚገኘው የአፍሪካ ህብረት ሠራዊት ላይ ጥቃት ባደረሱበት ወቅት ከወሰዷቸው ከጥይት የሚከላከሉ ተሽከርካሪዎች ውስጥ አስገብተው ይዟቸው ሄደዋል።
በሌላ በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረውን የአልሻባብ የሽብር ቡድን መደምሰሱን የመከላከያ ኃይል ስምሪት ኃላፊና ግዚያዊ የጸጥታ ኮማንድ ፖስት አስተባባሪ ሜጀር ጀነራል ተስፋዬ አያሌው ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ሜጀር ጀነራል ተስፋዬን ጠቅሶ ኢዜአ እንደዘገበው ባለፉት ቀናት የኢፌድሪ አየር ኃይል ጋር በመቀናጀት በተወሰደው ርምጃ የሽብር ቡድኑ ኢትዮጵያን ለማጥቃት ያዘጋጃቸውን የትጥቅና ስንቅ ዴፖች ማውደም መቻሉን ተናግረዋል። ሆኖም ታጣቂ ቡድኑ በድጋሚ ጥቃት ለመፈጸም የተበታተነ ኃይሉን አሰባስቦ ኢትዮጵያና ሶማሊያ በሚዋሰኑበት አካባቢ ወደ ሀገር ውስጥ ሰርጎ ለመግባት ሲሞክር በጸጥታ ኃይሎች እርምጃ እንደተወሰደ ደበት ተናግረዋል። በሶማሊያ ደቡባዊ ባኮል ክልል የምትገኘው አቶ ከተማ ባለፈው ሳምንት አልሻባብ በኢትዮጵያ ግዛት ስር ወደሚገኘው የሶማሌ ክልል ለመግባት ባደረጉት ውጊያ ካጠቁት 3 ከተሞች ውስጥ አንዱ ነው። የልዩ ፖሊስና የሶማሊያ ሰራዊት አባላት ለአሜሪካ ድምጽ እንደተናገሩት በደርዘን የሚቆጠሩ የአልሻባብ ተዋጊዎች አቶ ያኢድና ዋሻቆ የተባሉ 3 ከተሞች አቋርጠው ባለፈው ሐሙስ ወደ ኢትዮጵያ ግዛት መግባት ችለው ነበር። ለሚዲያ መረጃ ለመስጠት ስልጣን እንደሌላቸው ገልጸው ማንነታቸው እንዳይጠቀስ የጠየቁ ሌሎች የሶማሊያ ሰራዊት ባለስልጣናት ግን ወደ ኢትዮጵያ የገቡት የአልሻባብ ተዋጊዎች ቁጥር 500 እንደሚደርስ ይገልጻሉ። ዩናይትድ ስቴትስ ባደረገችው ማጣራትም የኢትዮጵያ ኃይሎች እስከሚያስቆማቸው ድረስ ተዋጊዎቹ ወደ ኢትዮጵያ 150 ኪሎ ሜትር ድረስ ዘልቀው መግባት ችለው እንደነበር ተገልጿል። ከአልቃይዳ ጋር ተሰስር ያለው አልሻባብ ከሶማሊያ ወደ ኢትዮጵያ ለመስፋፋት የሚያደርገው ጥረት በአሁኑ ወቅት በቁጥጥር ስር መዋሉን አንድ የዩናይትድ ስቴትስ የጦር ኃላፊ የገለጹ ሲሆን አሸባሪው ቡድን በመጪው ወራት ተጨማሪ ጥቃቶችን ያደርስ እንደሚችል በመግለጽ ግን አስጠንቅቀዋል። የግዳጅ ጊዜያቸውን በማገባደር ላይ ያሉት የዩናይትድ ስቴትስ አፍሪካ እዝ አዛዥ ጀነራል ስቲፈን ታውንሴንድ ኢትዮጵያውያኑ ይህን ወረራ በአብዛኛው ተቆጣጥረው አጥቅተዋል ሲሉ ገልጸዋል። የኢትዮጵያ ባለስልጣናትም አልሻባብ ሐሙስ ዕለት አድርሶት የነበረው ጥቃት መቀልበሱን ያረጋገጡ ሲሆን ጀግና ወታደሮቻችን አልሻባብ ቢያንስ ለአንድ አመት የተዘጋጀበትን እቅድ አጨናግፈዋል፣ ወደ ኢትዮጵያ የላኳቸውንም ተዋጊዎች በሶስት ቀናት አሸንፈዋቸዋል ሲሉ የሶማሌ ክልል ፕሬዝዳንት ሙስጠፋ ኦመር ገልጸዋል። አልሻባብ በበኩሉ የአሜሪካ መንግስት ያለበትን ላሳወቀ የ5 ሚሊዮን ዶላር ሽልማት ለመስጠት ቃል የገባለትን መሪውን ፉአድ መሐመድ ካሌብ ሻንጎሌን በድንበር አካባቢ የሚገኙ ተዋጊዎቻቸውን ለማሰልጠን የላከ መሆኑን ተጠቅሷል። ስማቸውን መግለጽ ያልፈለጉት የቀድሞ የአልሻባብ አባል እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ቁር ባንዲራቸውን መስቀልና ጂሃድ በአፍሪካ ቀንድ አዲስ ግንባር መስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑን ገልጸዋል። በኬንያና በሶማሊያ ብቻ ሳይሆን በኢትዮጵያ ውስጥ መንቀሳቀስ የሚችሉ መሆናቸውን ማሳየት እንደሚፈልጉም የቀድሞ የአልሻባብ ኃላፊ አቡ አያል አብራርተዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደንም ይህ አልሻባብ ያደረሰው ጥቃት ምናልባት ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። ይህ ተዋጊ ቡድን በሶማሌና በኦሮሚያ ክልሎች መካከል በሚገኘው የባሌ ተራሮች ላይ ሊሰፍር እንደሚችልም ይጠቅሳሉ።
ምንሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ተከታተላችሁት የለቱን አብይርስ ነበር። ወደ ተቀሩት ዘገባዎች እንሻገራለን። በደቡብ ክልል ቡርጂና አማሮ ልዩ ወረዳ በተከሰተ ድርቅ በሁለቱ ወረዳዎች ከ150 ሺህ በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውን የወረዳዎቹ ባለስልጣናት ለአሜሪካ ድምጽ አስታውቀዋል። በክልሉ 3.4 ሚሊዮን ዜጎች ድጋፍ እንደሚፈልጉ ከነኚህም ውስጥ በተለይ 2.4 ሚሊዮን ለሚደርሱ ዜጎች ፈጣን ድጋፍ እንደሚያስፈልግ የክልሉ ርዕሰ መስተዳድር አቶ ርዕሱ ይርዳው ተናግረዋል። ዮናታን ዘብዲዮስ ነው ያጠናቀረው።
አቶ ኢያሱ አየለ በቡርጅልዩ ወረዳ የሌሞ ቀበሌ አርሶ አደር ናቸው። 2 ሄክታር ማሳ ላይ የዘሩት የጠፍና የአድንጓሬ አዝርት መጥፋቱን ተናግረው በአካባቢያቸው ያለው የድርቅ ሁኔታ የከፋ መሆኑን ተናግሯል።
ድርቁ በጣም ከፍተኛ ነው። ያው እዚህ ሰው ደርሶ ሁሉ ደርሶ ያለ አጥውልቆ በቃ ፀሐዩ አበላሸ። 1-2 ሄክታር እርሻ በቃ ሙሉ በሙሉ ዜሮ ነው የገባው። ሌላ ደግሞ የከብቶች በሽታም በቃ በጣም እንትን ብለው ከብቶችም ሁሉ በረሃብም ታሪም አቶ በቃ ሁሉ እንትን ላይ ነው ያለው። እንደዚህ አይነት ድርቅ ነው በእኛ አካባቢ። አንድ ቲማሪ ከግማሽ 3 በሬ ነበርኩና በቃ አንድ ብቻ ነው የቀረ።
የአምስት ልጆች አባት የሆኑት አርሶ አደር ኢያሱ ለረሃብ ተጋልጠናል የሚሉትም በመንግስት የሚደረገው ድጋፍ በቂ አለመሆኑን ጠቁመው ከብቶቻቸውም በየቀኑ የሞቱባቸው እንደሆነም ተናግሯል።
ኑሮ በቃ አሁን ሰው በቃ ረሃብ ብዙዎች እንትን ያሉ ነው ያለው። ባለፈው እርዳታም ትንሽ ከመንግስት የተሰጠ ለቤተሰብ ብዛት የሚደርስ አይደለም። ትንሽ ነው የጠፋውን ገልብጠን ሁሉ እያረሰን ነው ያለ ነው። አሁን ዝናብም አሁንም የለም እኮ ደርቋል። ሁሉ እንትን ሲሉ በቃ ሰው እያረሰ ነው ያለው ምን እናደርግ ብሎ።
የቡርጅልዩ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ሽብሮ ኦቴም የድርቁ ምክንያት የዝናብ እጥረትና በወረዳው የዘለቀው የጸጥታ ችግር ነው ብሏል። በወረዳው ከ49,000 በላይ ዜጎች ለአስቸኳይ የምግብ እርዳታ መጋለጣቸውም ገልጿል። በ86,000 ሄክታር ላይ የተዘራው ቡቃያ ሙሉ በሙሉ መጥፋቱን ተናግረው በበልግ ወቅት ይሰበሰባል ተብሎ የሚጠበቀው ከ4 ሚሊዮን ኩንታል ምርት ውስጥ ለቤት ቀለብ እንኳን የተገኘ ምርት የለምም ብሏል።
ምንም አሁን ኤክስፔክት የሚደረግ ይል የለም። እነዚህም ግን እንኳን ለአኒማል ፎሬጅ ጭምር አርቨስት ለመጠቀምም ሲባል ለአርቨስቲንግ ስቴት ጭምር አልበቃም። ኖርማሊ እዛው ነው ውል ተርጎ የጠፋውን።
በተመሳሳይ በአማሮ ልዩ ወረዳ የዶርባደ ቀበሌ አርሶ አደር ጴጥሮስ ለእንጆም ለዘር እንኳን የሚሆን ምርት አላገኘንም ስሉ ተናግሯል። 11 የቤተሰብ አባላት አስተዳዳሪ ነኝ ያሉት አቶ ጴጥሮስ ከአየር ጸባይ መዛባት በተጨማሪ የጸጥታ ችግር ማሳቸው እንዳያርሱ ማድረጉን ገልጸው ከመንግስት በቂ ድጋፍ አልተደረገልን ስሉም አማረዋል።
2012 ድረስ ዝናብ ዘነበ የለም። እንደገና እህሉ እኮ ምንም ከ2012 ድረስ ደርሶ እስካሁን የመሰለ እህል የለም። ስለዚህ በጣም ከባድ ጫት ይወጣ ድርቃል። ሌላ ያው ጦርነት ያለ ጦርነት በጣም የሰባተኛ አሁን 6 ዓመት ደርሰናል። በጦርነት ምክንያት ብቻ ጦርነት ብዙ ሰዎች የቦታ ተሰንችሏል። የተነሳ እንደዛ ሆኖ ሰው ይቸግረ ነው። ሄዱ አብቦ ነበረ፣ ብቆሎም አብቦ ነበረ። ምንም አንጓይ ሳያወጣ ነው ሁሉ ነገር ያወ።
ስንት ሄክታር ነበር እርሶ ያረሱት?
3 ቦታ ያው አርሼ ነበርኩ። ያው ሄም አር 1 ሄክታር አርሼ ነበር። ብቆሎም እንደዛ ሄክታር ግማሽ አርሼ ነበር። ምንም አላገኘሁም። እንደዚያ ዘራ የመጋቢትም የመያዝያም ሁሉ ነገር
ከአማሮ ልዩ ወረዳ ግብርና ጽሕፈት ቤት የተገኘው መረጃ እንደሚያሳየው ከሆነ ከ77,000 በላይ ዜጎች ለአስቸኳይ የምግብ እርዳታ ተጋልጧል። በሁለቱም ወረዳዎች የድርቁ መንስኤ የዝናብ እጥረትና በአካባቢው ለዓመታት ዘልቋል የተባለው የጸጥታ ችግር መሆኑም በተደጋጋሚ ተገልጿል። የደቡብ ክልል መንግስት ድጋፍ እንዲያደርግና የእርዳታ እህል እንዲያቀርብ ጥያቄ ቢቀርብም በቂ ድጋፍ አልተደረገም ነው የተባለው። እርዳታው በአጭር ጊዜ ውስጥ የማይደርስ ከሆነ በረሃብ ምክንያት የሰዎች ሕይወት የማለፍ እድሉ ከፍተኛ ነው ሲሉ የቡርጂ ወረዳ የግብርና ጽሕፈት ቤት ኃላፊ አቶ ሽብሩ ለአሜሪካ ድምጽ በስልክ ገልጿል።
ከዚህ በኋላ ኖርማሊ የሚጠበቀው ሞት ነው። ምንም የምንጠብቀው ነገር የለም። ለመንግስት ገጠር ላይ ኖርማሊ ወርደን የምናየው ነገር አለ። ይህን እንኳን ሰው የሚበላውን የሚቀምጠውን አቶ በጣም በቃ በከፋ ሁኔታ ውስጥ ነው ያለው። አሁን ያለው ሁኔታ በጣም አሳሳቢ ነው።
በደቡብ ክልል የአደጋ ስጋት ተጋላጭነት ላይ የክልሉ አደጋ ስጋት ስራ አመራር ምክር ቤት ዛሬ ውይይት ያደረገ ሲሆን የክልሉ ርዕሰ መስተዳድርና የአደጋ ስጋት ስራ አመራር ምክር ቤት ሰብሳቢ አቶ ርስቱ ይርዳው ከበልግ ዝናብ መዘግየትና መቆራረጥ ጋር ተያይዞ የምርት መቀነስ መኖሩን ገልጿል። በክልሉ 3.4 ሚሊዮን ዜጎች ለምግብ እርዳታ መጋለጣቸውን ከዚህም ውስጥ ከ2.4 ሚሊዮን በላይ ለሚሆኑ ዜጎች አስቸኳይ ድጋፍ እንደሚያስፈልጋቸው አቶ ርስቱ ተናግሯል ሲል ዛሬ የክልሉ የመንግስት ቴሌቪዥን ጣቢያ ዘግቧል። በተለይ ከ700,000 በላይ ዜጎች የቅርብ ክትትል እንደሚያስፈልጋቸው በጥናት መለየቱን ገልጿል። የክልሉ መንግስትም አቅሙ የፈቀደውን ሁሉ በማድረግ ዜጎችን የመደገፍ ስራም ይሰራል ብሏል ያሉት ርዕሰ መስተዳድሩ ችግሩ ከክልሉ መንግስት አቅም በላይ ስለሆነም የፌዴራል መንግስትና አጋር አካላት ድጋፍ እንደሚያሻም ጠቅሰዋል። የክልሉ የአደጋ ስጋት ስራ አመራር ምክር ቤት በጉዳዩ ላይ ተወያይቶበት አቅጣጫ እንደሚያስቀምጥም ተጠቁሟል። በኢትዮጵያ የዩኤስኤድ ዲሬክተር ሲያን ጆንስ በድርቅ ምክንያት በአገሪቱ 7.4 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ እርዳታ መጋለጣቸውን ጠቅሰው ዩኤስ 488 ሚሊዮን የአሜሪካ ዶላር ድጋፍ ማቅረቧን ተናግሯል። አሁን በአገሪቱ የተከሰተው ከ120 ዓመታት በኋላ የታየ አስከፊ ድርቅ ነው ሲሉም አክለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች በተከታዩ ርዕስ ደግሞ ወደ ጎንደር እናልፋለን። በሰሜኑ የአገሪቱ ክፍል በተካሄደው ጦርነት ሳቢያ ከትግራይ ክልል ተፈናቅለው በማዕከላዊ ጎንደር ዞን ጎንደር ከተማ አቅራቢያ አዘዞ ቀበሮ ሜዳ በተባለ መጠለያ ጣቢያ የሚገኙ የአማራ ብሔር ተወላጆች ችግር ላይ መሆናቸውን ተናገሩ። 3000 የሚደርሱ እነኚህ ተፈናቃዮች ዓለም አቀፍ የእርዳታ ድርጅቶች መጠለያ ከመስራታቸው ውጪ ድጋፍ ያደረገላቸው አካል የለም ነው ያሉት። በአንጻሩ ድጋፍ የሰጠውን የጎንደር ከተማ ሐልፍ አመስግነዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጃለም ሰሞኑን ለሕዝብ እንደራሴዎች ባቀረቡት ዘገባ 1.4 የሚደርስ በሚሊዮን መቆጠሩ ነው በጦርነቱ ሳቢያ የተፈናቀሉ ዜጎች መኖራቸውን ገልጠው በቂ ድጋፍ እያገኙ ግን አይደለም ብለዋል። ለድጋፉ መስተጓጎል ደግሞ ዓለም አቀፍ ድርጅቶች በሚፈልገው መጠንና ፍጥነት እርዳታ ማቅረብ ባለመቻላቸው ነው ሲሉም አስረድተዋል። አስቴር ምስጋናው ናት ያጠናቀረችው።
ይህ ገና በልጅነት እድሜዋ ነበር በስራ ፍለጋ ሰበብ ከሰሜን ጎንደር ዞን ጃናሞራ ወረዳ ወደ ትግራይ ክልል ሽራሮ እንዳቀናች የምትናገረው። ከዚያ ትዳር መስርታ 2 ልጆቿን ወልዳ ትኖር ነበር። ጥቅምት 24 ቀን 2013 ዓ.ም ምረት የተከሰተውን ጦርነት ተከትሎ የኖሮችበትን ቀይ ለቃ ወደ አማራ ክልል አዘዞ ቀበሮ ሜዳ መጠለያ ጣቢያ እንደመጣች ትናገራለች።
አንድ አማራ እንዳይቀር አማራ የተባለ በቃ ይውጡ ተባለ። በዛው ወጣን። ንብረት አልያዝንም፣ ሁሉንም ነገር አልያዝንም፣ አንዲት ነገር አልያዝንም። በዛ በቃ ዝም ብለን መጣን። ከዚህ ገባን። የጎንደር ህዝብና ያዘዙ ድርዝ ትኩስ ድርዝ እየተሸከሙ ወጥ እዚህ መተው እየሰሩ እንጀራ እያዋጡ እዚህም እኮ እየጋገሩ እያመጡ በቃ አስተናግደውናል ማለት ነው።
ያን ያለምነሽ የአራት ወር ነፍሰ ጡር ነበረች። ከአምስት ወር በኋላ በስደት መንታ ሴት ልጆችን እንደወለደች ትናገራለች። አሁን በመጠለያ ጣቢያ ውስጥ 4 ልጆቿን ይዛ በስቃይ እያሳለፈች መሆኗንም ነግራናለች።
ችግር ውስጥ ምንም ይዋገድልን አልቻለም። በቃ እንዴት አድርገን ልጆቻችንን አጣ። እዛ በዚህ ደግሞ ኬንዳው በቃ እየተብላ ቁንጫው መከራ ነው፣ አይጥ መከራ ነው። ዶቄት እናስቀምጥ መዳበሪያው በቃ ምን ጥንጥም ነው የሚያረጉን። በራሳችን ላይ ይዘለሉ ነው በቃ የሚያድሩት ማለት ነው። ልጆች ራስ አይተኙ ሲያለቅሱ ነው የሚያድሩ። አሁን በጣም በጣም እየቸገረኝ ነው በቃ።
ልክ እንዳለምንሽ በዚሁ አዘዞ ቀበሮ ሜዳ መጠለያ ጣቢያ የሚኖሩ ጥሩ እያስማረና መሰረት ሙሉጌታ የተባሉ ተፈናቃዮች ችግር ላይ መሆናቸውን ገልጸውልናል።
ማንሳየው ካሳ እሺ ትግራይ ነው የመጣን እና አሁን የሚያጠፋ ችግር ምግብ በጣም ችግር አለብን። ዘይት የለውም፣ ስንዴ ብቻ ነው የሚመጣ። ስንዴ ደግሞ በአምስት ወር አንዴ ነው የሚመጣ።
ያው እንደሷ ነው ሆናል። ዞሮ ዞሮ መጠለያ ብቻ ነው እንጂ ሌላ ነገር ምንም የመጣልን ነገር የለም። ከመጣ 2 ዓመታት ሆኗል። አታየ ስታም እርዱ በቃዩን ነው ባጭሩ ማለት ነው። ምንም ነገር የለም። ምግብ በአምስት ወር በስድስት ወር እየበጣ እሱ በአንድ ራስ 15 ኪሎ ነው የሚመስለው።
በጣም ችግር ላይ ነው ያለ መንግስት 15 ኪሎ ያችን በስድስት ወር በአምስት ወር ቢያመጣትም ዘይት የለም፣ ቱክ የለም፣ አልባሳት የለም፣ ምኝታ የለንም። ራሱ እኔ አሁን ገብተሽ ብታዚህ አልቅሰሽ ነበር። ምኝታ የለንም። በዛ ላይ ይሄ ፍልውሃ ምኝታ ስለሌለ ውስጥ ይገደለች ጭራሽ መንግስት አላየኝም። ስለዚህ ምንስ እናንተ ቢሆን ተባብራችሁ አንድ ነገር አድርጉልኝ። ህዝብ ነን፣ እንደ ህዝብ እንታይ። ሌላ ተፈናቃይ እና እኛ ተፈናቃይ አንድ አይደለም። ያለው በጣም እየከፋል ያለው።
ወጣት መላሽ ታከለ በመጠለያ ጣቢያው አስተባባሪ እንደሆነ ይናገራል። 3000 የሚጠጉ ተፈናቃዮች በሰብአዊ ድጋፍ ሰጪ ተቋማት ዘንድ ትኩረት የተነፈጋቸው መሆናቸውንም ያስረዳል።
2800 ነው ሰው ያለ ማለት በተጨባጭ። የመጠለያ ጥበት አለ ወደ 13 ብሎኮች ነው ያለው። እዚህ ሌላው የተቀረው በቤተሰብ ምናምን በቤት ጥበት ምክንያት ተጠግተው ያሉ በአዘዞ በዚህ ዙሪያ ምላሽ ከሲንጉ ጋር ተቀላቅለው ነው ያሉ። እዚህ ጋር አሁን ያለ 1500 አባወራ አካባቢ ነው እዚህ ካምፕ ውስጥ ውስጥ የሚገኘው ማለት ነው። ታዩ ይሄ ጭቃው እያየሽ ነው፣ በጣም ከባድ ነው። ድጋፍ የለም። የመንግስት እርዳታ የሚመጣው በአምስት ወር በስድስት ወር ነው። ስለዚህ በጣም አሁን ሰው እየተቃየን አለ። ህጻናት አሉ፣ አቅመ ደካማዎች አሉ፣ ወላድ አጥቢዎች አሉ፣ በሽተኞች አሉ። እነሱ በጣም እየተቸገሩ ነው ያለ። ወጣቱም ቢሆን ያው እየተቸገረ ነው። ስራ የለም። አሁን እስካሁን ድረስ የይዞት ያለ የሚይዝ ጎንደር አዘዞ ያው የበሰለ እንጀራ ምናምን እየጫኑ ያመጡ ነው እስካሁን ያዙልኝ እንጂ መንግስት ምንም አይነት ድጋፍ የለም። እንዲያውም ይሄ መጠለያ እኔ ምንም እውቅና ሊሰጠው አልቻለም እስካሁን ድረስ። አሁን ሌላ ቦታ ላይ እንደዚህ አይደለም ዳባት ምናምን ዳባርከለ በጣም ድጋፍ እየተደረገላቸው ወልድ ዲቪዥን አለ ምናምን ሌሎች ድጋፍ ኤንጂዎች አሉ። ስለዚህ እዚህ ጋር ምንም አይነት ድጋፍ እየተሰጣ አይደለም። ረጅ ድርጅት ምን ባል የለም በቃ አሁን ይሄን ሼልተር የሰራውን የምታዩ ያለን አይኦኤም ብቻ ነው ከንዳውን የሰራው ከዛ ውጭ ምንም አይነት ድርጅት ድጋፍ የሚሰጥ የለም።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅአለም ሰሞኑን ለክልሉ የህዝብ እንደራሴዎች ባቀረቡት ሪፖርት ላይ እንደተናገሩት በአማራ ክልል 11.6 የምግብ እርዳታ የሚያስፈልጋቸው ዜጎች መኖራቸውን ጠቅሰው ከነዚህ ውስጥ 1.4 ሚሊዮን የሚሆኑት በጦርነት ምክንያት ከቀያቸው የተፈናቀሉ ናቸው። ዓለም አቀፍ ረጅ ድርጅቶችና የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን የሚያስፈልገውን ያህል ድጋፍ በተፈለገው መጠንና ፍጥነት እያደረጉ አለመሆኑንና በመዋቅራዊ ችግር ምክንያት ለተፈናቃዮቹ በቂ ድጋፍ እየተደረገ እንዳልሆነ ተናግረዋል።
ከረጅ ድርጅቶችና ከመንግስት ከፌዴራል መንግስት የሚመጣ ድጋፍ ይሄ በራሳችን የምንወስነው ሳይሆን በእነዚህ ድጋፉን በሚሰጡ አካሎች የሚወሰን ከመሆን ጋር ተያይዞ ፈጥኖ ተደራሽ በመሆን በኩል መሰረታዊ ክፍተት አለ። እሱን ለማስተካከል የክቡር ርዕሰ መስተዳድራችንን ስራውን በበላይነት የሚያስተባብረው የማህበራዊ ክላስተር አስተባባሪ ፌዴራል መንግስትና ረጅ ድርጅቶችን እኛንም እየደገፉ በተቻለ መጠን ተደራሽ ለመሆን ጥረት ተደርጓል። ስለዚህ በተደራሽነት አንጻር የሚታየው ክፍተት አንዴ ነው። ሌላው መዋቅራችን ላይ የሚስተዋለው ችግር መዋቅራችን ያለው መዋቅር በስርጭት በኩል የሚስተዋሉ የስነ ምግባር ችግሮች አሉ። በተመሳሳይ ተፈናቃዩም ጋር የሚስተዋል ችግር አለ።
ከሳምንት በፊት በማዕከላዊ ጎንደር ዞን ዳባት ወረዳ ያሉ ተፈናቃዮችን የጎበኙት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በአማራ ክልል ለተፈናቀሉና የምግብ ዋስትና ችግር ያለባቸውን ጨምሮ 180 ሚሊዮን ዶላር ድጋፍ መደረጉን ተናግረዋል። ድጋፉ በሁሉም የአማራ ክልል አካባቢዎች እየተደረገ እንደሆነም ተናግረዋል። ሁሉም የድጋፍ ፍላጎቶች አሉ ያሉት አምባሳደሯ ተጨማሪ ድጋፍ እንደሚያስፈልግም ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች በተከታዩ ርዕስ ደግሞ ከጎንደር ወደ አፋር ክልል እናልፋለን። ከጅቡቲ ወደ ትግራይ የሚሄዱ የእርዳታ እህል የጫኑ ተሽከርካሪዎች በኢትዮጵያ የአፋር ክልል ያልፋሉ። ሆኖም በመተላለፊያው መንገድ ዳርና ዳር የሚኖሩ ሰዎች የሚበሉት እንደሌላቸውና ልጆቻቸውም ለህልፈት እየተዳረጉባቸው መሆኑን ይገልጣሉ። በስፍራው የሚገኘው ባልደረባችን ሄንሪ ዊልከንስ በድርቅና በጦርነቱ ሳቢያ ተጽዕኖ አጣብቂኝ ውስጥ የገቡትን በአፋር ክልል ኤሬብቲ ከተማ የሚኖሩ ነዋሪዎችንና አፋር ክልል ተገቢውን ድጋፍ እንዲያገኙ ድርቁ አስጊ ሁኔታ ፈጥሯል ይላል። መታወጅ ያለበት የሚሉት የእርዳታ ሰራተኞችን አነጋግሮ ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ ቆየ እንደሚከተለው ታቀርባለች።
በአፋር ክልል ኢሬፕቲ ከተማ ዋና መንገድ ዳር ላይ የምትኖረው አይሻ መሐመድ ከቤተሰቧ መካከል የተወሰኑት በረሃብ ምክንያት ህይወታቸውን ማጣታቸውን ትገልጻለች።
በቂ ምግብና መጠጥ የለም። የምንለብሰው በቂ ልብስና ብርድ ልብስም የለንም። መጀመሪያ ከእግዚአብሔር ቀጥሎ ከመንግስት ብቻ ነው እርዳታ የምንጠብቀው።
አይሻ በኢትዮጵያ በግጭት ምክንያት ከቤት ንብረታቸው ከተፈናቀሉ ከአምስት ሚሊየን የሚበልጡ ሰዎች መካከል አንዷ ናት። ከጎረቤት ሀገር ጅቡቲ ወደ ትግራይ ክልል የሚተላለፉ የእርዳታ እህል የጫኑ መኪናዎች ከመኖሪያ ጎን ባለው መንገድ ላይ ሲተላለፉ ታያለች። የአሜሪካ ድምጽ ያነጋገራቸው የአፋር ነዋሪዎች ከክልሉ ጋር ጦርነት ያካሄደው ትግራይ ክልል እርዳታ ሲላክለት ለነሱ ምንም አይነት እርዳታ እየተደረገላቸው ባለመሆኑ ቅሬታቸውን ይገልጻሉ።
ባልዱባይ ተሞትቴ ሲላማይ ኢዴኒህ ያናይ
ሰብአዊ እርዳታ ለጠላቶቻችን ሲላክ በሐዘኔታ እናያለን። በአፋር ክልል ያሉ ሰዎች አንድ ወር ሙሉ ምንም አይነት እርዳታ አልደረሳቸውም። እኛ ረሃብ ውስጥ ሆነን እርዳታው ወደ ትግራይ ሲሄድ እናያለን።
የዩናይትድ ስቴትስ ተቋም ሆነውና የምግብ እጥረትን የሚከታተለው የረሃብ አስቀድሞ ማስጠንቀቂያ ስርዓት ተሰስር የተሰኘው ተቋም በትግራይ ክልልም ረሃብ ገብቶ ሊሆን ይችላል ይላል። ወደ ትግራይ ክልል እርዳታ እንዳይደርስ ማዕቀብ ተጥሎ ነበር ማለት የእህል እርዳታን ይገድባል። ወደ ክልሉ በቂ ነዳጅ እንዳይገባ መደረጉም ምግብ ወደ ገጠራማ የክልሉ አካባቢዎች ለማድረስ አዳጋች ያደርጋል። ይህ በኢሬፕቲ ግዛዊ መጠለያ ጣቢያ ውስጥ ይኖሩ የነበሩ ሰዎች የተቀበሩበት የመቃብር ስፍራ ነው። እጅግ በጣም ትንሽ ሆኖ የሚታየው መቃብር ከአንድ አመት በታች የነበረ ህፃን ነው። የአሜሪካ ድምጽ ከገለልተኛ አካል ማጣራት ባይችልም ኗሪዎቹ እንደሚሉት የተወሰኑት ሰዎች የሞቱት በረሃብ ምክንያት ነው። በአፋር ክልል የሚንቀሳቀሱ መንግስታዊ ያልሆኑ ተቋማት እንደሚሉት ከትግራይ ጋር ከተካሄደው ጦርነት ለማገገም ከሚደረገው ጥረት ጋር የተያያዙ ችግሮች ታሪካዊ ከሆነው ድርቅ ጋር ተጣምሮ በክልሉ ለሞት የሚያደርስ አስጊ ችግር ፈጥሯል።
From the humanitarian position we would really implore them to declare a drought.
ከሰብአዊ ድጋፍ አንጻር የምንማጸነው ድርቁ በይፋ እንዲታወጅ ነው። ምክንያቱም እኛ ለማህበረሰቡ እያደረግን ያለነው በጣም ትንሽና ከሚፈለገው ድጋፍ አንጻር እዚህ ግባ የማይባል ነው። ማህበረሰቡ ውስጥ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ሊሞቱ ይችላሉ ብለን የምናስባቸውን እንመርጥና የቀሩት የበለጠ ችግር ውስጥ እንዲገቡ እንተዋቸዋለን።
የአፋር ክልል አስተዳደር በክልሉ ድርቅ መግባቱን በይፋ ለማወጅ ለምን እንደወሰነ ባለስልጣናቱ እንዲነግሩን ጥያቄ ብናቀርብም ምላሽ ማግኘት አልቻልንም። የተባበሩት መንግስታት የዓለም ምግብ ፕሮግራም በበኩሉ ለአሜሪካ ድምጽ በኢሜይል በላከው ምላሽ ተቋሙ በመንግስት በቀረበለት ጥያቄ መሰረት በአፋር ክልል ወደ 650 ሺህ ለሚጠጉ ሰዎች የምግብ እርዳታ እንደሚሰጥና እርዳታውን በኢሬፕቲም እናደርሳለን ያለ ሲሆን ሆኖም መንግስት እርዳታ ባልጠየቀባቸው አካባቢዎች ወይም እርዳታ እንዲሰጣቸው ላልተባሉ ሰዎች እርዳታ አናደርስም ሲል ገልጿል። በአፋር ክልል የሚገኘው አስቸኳይ የተመጣጠነ ምግብ አስተባባሪ ንዑስ ክፍል እንደሚለው ግን በአሁን ወቅት በአፋር ክልል 1.3 ሚሊዮን ሰዎች የምግብ እርዳታ ያስፈልጋቸዋል። በመንግስት ወጪ የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን ሐምሌ 19 ባወጣው ሪፖርት ድርቅ ባጠቃቸው አካባቢዎች እርዳታ እንዲደረግ ጥሪ ያቀረበ ሲሆን ለደረሰው ውድመት አስቀድሞ ማስጠንቀቂያ አለመኖሩን ጨምሮ አውግዟል። ሪፖርቱ የአፋር ክልልን ያካተተ ባይሆንም አብዛኛውን ትኩረቱን በደቡባዊው የሀገሪቱ ክፍል ላይ ያደረገ ነው።
በሶማሌ ክልል ቀድሞውንም ብዙ ቁጥር ያላቸው ተፈናቃይና ስደተኞች ነበሩ። ስለዚህ ይሄ ለክልሉ ብቻ ሳይሆን ለመላው ሀገሪቱ ትልቅ ሸክም ነው። ይሄ ሪፖርት ሁኔታው የበለጠ ትኩረት እንዲያገኝና እርምጃ እንዲወሰድ ያንቀሳቅሳል ብለን ተስፋ እናደርጋለን።
በአፋር ክልል የምትገኘው አይሻ ግን ሁኔታው ለሷና ለቤተሰቧ ተስፋ አስቆራጭ መሆኑን እንደቀጠለ ነው ትላለች። በሄነሪ ዊልከንስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስምኝሽ። ክብራትና ክብራን አድማጮቻችን የምትከታተሉት የአርብ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምናልፈው። የታይዋን ጉዳይ በባይደንና የቻይናው መሪ ውይይት ዋና አጀንዳ ነበር ይላል የዩናይትድ ስቴትስ ምክር ቤት አፈጉባኤና ናንሲ ፔሎሲ በታይዋን ጉብኝት ሊያደርጉ ይችላሉ የሚለው ዜና መሰማት ከጀመረበት ጊዜ አንስቶ በዩናይትድ ስቴትስና ቻይና መሃል ውጥረት አይሎ ባለበት በዚህ ወቅት ፕሬዚዳንት ጆ ባይደን እና የቻይና አቻቸው ሺ ጂንፒንግ ትላንት ረዘም ያለ የስልክ ውይይት ማድረጋቸው ተዘግቧል። ናንሲ ፖሊሲ በታይዋን ጉብኝት የሚያደርጉ ከሆነ ዩናይትድ ስቴትስ ጠንከር ያለና የማይቀር አጻፋዊ እርምጃ ይጠብቃታል ስትል ቤጂንግ አስጠንቅቃለች። የዋይት ሃውስ ዘጋቢ ፓትሲ ዊዳ ክስዋራ ያደረሰችንን የዚህን ዘገባ ዝርዝር እንግድ ወልዴ እንደሚከተለው ያቀርበዋል።
ቻይና ታይዋንን የምትወር ከሆነ የሚሆነውን የሚያሳይ አመታዊ ወታደራዊ ልምምድ በመታደርግበት ወቅት ፕሬዝዳንቷ ሺ ጂንፒንግ ከአሜሪካ ፕሬዝዳንት ጆ ባይደን ጋር በስልክ ተነጋግረዋል። ይህም ባይደን ስልጣን ከያዙ ለአምስተኛ ጊዜ መሆኑ ነው። የዋይት ሃውስ ፕሬስ ኃላፊ ካሪን ጃን ፒየር ስለ ሁለቱ ወገኖች ንግግር ይህን ብለዋል።
They exchanged views on Russia's war in Ukraine and the global impacts.
በሩሲያ ዩክሬን ላይ ስለሚደረገው ጦርነትና በዓለም ላይ ስላስከተለው ተጽዕኖ ሐሳብ ተቀያይረዋል። ከዛም ታይዋንን በተመለከተ የአሜሪካ ፖሊሲ እንዳልተቀየረና በአንድ ወገን በተናጠል የሚደረግና ሰላምና መረጋጋትን በታይዋን የባህር ወሽመጥ ለማወክ የሚደረግን ጥረት አሜሪካ እንደምትቃወም ፕሬዝዳንት ባይደን በአጽንኦት ተናግረዋል።
የስልክ ንግግሩ በሁለቱ መካከል ተፈጥሮ ያለውን ውጥረት ማብረድ አልማብረዱን ባለስልጣናት አልተናገሩም። ንግግሩን በተመለከተ ሁለቱ ወገኖች የሚሰጡት መረጃ በጣም ውስን ነው። ይህን በማስመልከት ሮበርት ዳሊ ከዊልሰን ሴንተር ይህን ይላሉ።
Both Washington and Beijing in their public presentations of these meetings
ዋሽንግተንም ሆነ ቤጂንግ ከእንዲህ አይነት ውይይት በኋላ ለህዝብ በሚቀርብ መግለጫ ላይ አንዱ ወገን ራሱ ያለውን ይናገራል እንጂ ከሌላኛው ወገን ስለሰማው አይናገርም።
ታይዋን የንግግሩ ዋና ትኩረት ነበረች። የአሜሪካው ምክር ቤት አፈ ጉባኤ ናንሲ ፔሎሲ ቻይና እንደ ግዛቷ በመትቆጥራት ታይዋን ጉብኝት ሊያደርጉ ይችላሉ የሚል ያልተረጋገጠ እቅድ ከተሰማ በኋላ በተፈጠረው ውጥረት ምክንያት የአየር ጥቃት ሲደርስ ስለሚደረግ ጥንቃቄ ታይዋን ለመመድ በማድረግ ላይ ነች። ናንሲ ፔሎሲ ታይዋንን ስለመደገፍ አስፈላጊነት ይናገራሉ።
እኛ ለታይዋን ያለንን ድጋፍ መግለጻችን አስፈላጊ ነው። ማናችንም ብንሆን ታይዋን ነጻቱን ብለን የተናገርን አይመስለኝም። ያንን የምትወስነው ታይዋን ነች።
ጉዳዩ የሚፈጸም ከሆነ በኃይል መልስ እንደምትሰጥ ቤጂንግ ደጋግማ አስጠንቅቃለች። ዣው ሊን ከቻይና የውጭ ጉዳይ ሚኒስቴር እንዲህ ብለዋል።
አሜሪካ ግፊቷን ቀጥላ በወሳኝ ጉዳዮች ላይ ቻይናን የምትጋፋ ከሆነ የማይቀር ያጽፋ እርምጃ ይጠብቃታል። ለሚፈጠረው ችግር ኃላፊነቱን የሚወስደው የአሜሪካ ወገን ነው።
ቺፕስ አክት በመባል የሚጠራውን ህግ የአሜሪካ ተወካዮች ምክር ቤት ትናንት አጽድቋል። ህጉ የአሜሪካን ተወዳዳሪነት ለማሳደግ የኤሌክትሪክ አስተላላፊ የሆኑትን እቃዎች ማምረት፣ ለምርትና የሳይንስ ምርምር መዋለ ንዋይ መመደብንና የመሳሰሉትን ይመለከታል። ቻይናን ለመግዳደር ታስቦ የሚደረግ ጥረት ነው። ፓሲ ዊዳኩሱዋራ ከዋይት ሃውስ ለላከችው ዘገባ እንግዲህ ወልደኔ ከአሌክዛንድሪያ ቨርጂኒያ።
እንግዲህ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችን ነው። አሁን ወደ ቅንብሮች ለጊዜ ነው የምናልፈው። የኢትዮጵያ መንግስት ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሠራዊት ብሎ የሚጠሩት ታጣቂዎች በሚንቀሳቀሱባቸው የኦሮሚያ ዞኖች ውስጥ በጸጥታ ሳቢያ አርሶ አደሮች የግብርና ስራቸውን እየሰሩ አለመሆኑን የተገለጸው ከምስራቅ ወለጋ ሆሮ ጉድሩና ሰሜን ሸዋ ዞኖች ያነጋገርናቸው አርሶ አደሮች በጸጥታው ችግር ሳቢያ የምርት ማሳደጊያና ምርጥ ዘር እያገኘን አይደለንም፣ የመኸር ወቅትም እያለፈ ነው ሲሉ አመልክተዋል። የኦሮሚያ ክልል ኮሙኒኬሽን ጽህፈት ቤት ኃላፊ አቶ ኃይሉ አዱኛ ሸኔ ያሏቸውን ታጣቂዎች በሚንቀሳቀሱባቸው አካባቢዎች ለአርሶ አደሮች የሚጓጓዝ የግብርና ግብአቶች ይዘረፋሉ፣ የተረፈውንም ያቃጥላሉ ሲሉ ተናግረዋል። የኦሮሞ ነጻነት ሠራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ በበኩላቸው መንግስት የሚያቀርባቸውን ወንጀላዎች እንደማይቀበሉ ይናገራሉ። ናኮር መልካና ያጠናቀረው።
እንደ ኦሮሚያ ክልል 8 ዞኖች በጸጥታ ችግር ውስጥ ናቸው። ከ8ቱ ዞኖች 4ቱ የወለጋ ዞኖችና ምዕራብና ሰሜን ሸዋ በክረምት ወቅት ሰፊ የእርሻ ስራ የሚከናወንባቸው ምርታማ ዞኖች ናቸው። ይሁን እንጂ ባለው የጸጥታ ችግር ከ3 ዓመት ወዲህ አርሶ አደሮቹ እንደ ወትሮው የመኸር ወቅት እየጠበቁ ስራቸውን ማከናወን እየቻሉ አለመሆናቸውን ነው የተናገሩት። የምስራቅ ወለጋ ኪረሙ ወረዳ ነዋሪ መሆናቸውን የተናገሩት ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት ግለሰብ በወረዳ ባለው የጸጥታ ችግር ሳቢያ ህዝቡ ውሎ ማደሩን እንጂ ግብርናውን ከተወ 2ኛ አመቱን ነው ብለዋል።
ወለጋ ከሳ ከስማ ናኖ ግዳያና ናኖ ኪረሙ ናኖ
ወለጋ አካባቢ በተለይ እኔ ያለሁበት ምስራቅ ወለጋ ኪረሙ ወረዳና አጎራባች ወረዳዎች ግዳያናና እንዲሁም በሆሮ ጉድሩ ወለጋ አምሩና ሌሎችም ወረዳዎች ምርታማ አካባቢዎች ናቸው። ይሁን እንጂ ላለፉት 2 አመታትና ዘንድሮም በጸጥታ ችግር እነዚህ አካባቢ ያለው ነገር ለማውራት ማስቸጋሪ ነው። አሁን ስለ እርሻ ማንሳት ራሱ ከባድ ከባድ ነው። ዛሬ ነው ወይስ ነገ ነው የምሞተው ብሎ በስጋት ውስጥ ያለ ህብረተሰብ ነው ያለው። እና ምንም እየታረሰ አይደለም። ህዝቡ ችግር ውስጥ ነው።
የሰሜን ሸዋ ያያጉልልኝ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ስለምሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በበኩላቸው በወረዳው ውስጥ በመንግስትና በታጣቂው ኃይል መካከል በሚደረገው ውጊያና ፍጥጫ ምክንያት ህዝቡ ፍርሃት ውስጥ ነው። አርሶ አደሩ የምርት ማሳደጊያ ግብአቶችን ማግኘት አልቻለም። በጣም ችግር ውስጥ ነን ሲሉ ተናግረዋል።
አመናንሎ ከኘት ወንዲ ባይ ነማያደሱ መንገረ ከኘ አዳው ወረቁ ነገኛ ናምኒ ሂደሙ ናምኒ ዱን ገምለቹ ረዮቹ ለሰው ወራ ለማደር ራከከይ።
አሁን በእኛ አካባቢ በጣም አሳሳቢ የሆነው ጉዳይ በጸጥታ ችግር ምክንያት በሚደረገው ኦፕሬሽን በሁለቱም መካከል በሚደረገው ውጊያ ሰዎች እየሞቱ ነው፣ እየታሰሩ እንዳሉ ነው እየተናገርን ያለ ነው። ነገር ግን ከስድስት ወይም ከአምስት ወር በኋላ ህዝቡ በራብ ስለማለቁ ነው የምናወራው። ምክንያቱም መሬት እየታረሰ አይደለም። አንደኛ ነገር እዚህ አካባቢ መሬቱ ካለማዳበሪያ አያበቅልም። አሁን በሰሜን ሸዋ ያያጉለሌ ወረዳ 7 ቀበሌዎች ታጣቂዎች እንቀሳቀሳሉ። ወደ ከተማ ደግሞ በመንግስት ጸጥታ ኃይል ተይዟል። እናም በማግስቱ በመንግስት ኃይል የተያዙ ማዳበሪያ አግኝተዋል። በታጣቂዎች የተያዙ ቀበሌዎች ደግሞ ማዳበሪያ አይሰጣቸውም። አሁን ህዝቡ በሁለት አካል መካከል እየተቸገረ ነው። ያሳዝናል። ታጣቂዎቹ ማዳበሪያ እኛ ነን የምንሰጠው አትቀበሉ ብለዋል። ለህዝቡም የወሰደ ሰው ይቀጣ ይሉ ነበር። ነገር ግን ለአርሶ አደሮች ምንም አልሰጡም። መንግስትም ታጣቂዎች የሚንቀሳቀሱበት አካባቢ ላይ ማዳበሪያ አይሰጣቸውም። ከጠላት ጋር ናቸው ብሎ ነው የሚከለክላቸው። ስለዚህ በጣም አሳሳቢ ጉዳይ ነው።
አቶ ሙላቱ ታከለ የሆሮ ጉዱሩ ወለጋ ዞን ሆሮ ቡሉቅ ነዋሪ ናቸው።
የፈለገ ሰው ያስተዳድር፣ ነገር ግን ህዝቡ ሰላም ቢያገኝ ጥሩ ነው። ህዝቡ ሰላሙን አግኝቶ መሬቱን አርሶ ቢኖር ኢንቨስተሮች በተሰጣቸው መሬት ላይ ማረስ ቢችሉ ተስፋ ነበርን። ነገር ግን ለመሬት ይዞ በራብ ማለቅ ከባድ ነው። መንግስትም ሆነ ታጣቂዎቹ ህዝብን ማስቀደም አለባቸው። ህዝቡ እየኖር አይደለም፣ ስጋት ውስጥ ነው። ራብ ሲጨምርበት ደግሞ ማሰቡ ራሱ ከባድ ነው።
ያነጋገርናቸው ሰዎች የጸጥታው ችግር በዚህ ከቀጠለ የሚቀጥለው አመት ወደ ምግብ እጥረት ማምራቱ አይቀርም ሲሉ ስጋታቸውን ገልጸዋል። ለአብነትም በምስራቅ ወለጋ ዞን በዘንድሮ መሪ ወቅት ከ400,000 በላይ ሄክታር መሬት በዘር ለመሸፈን ታቅዶ በጸጥታው ችግር በአምስት ወረዳዎች በኪረሙ፣ ሳስጋ፣ ግዳያናና ጉቦ ሰዩን ጨምሮ ከ24,000 ሄክታር መሬት በላይ እስካሁን አልታረሰም ያሉት የዞኑ ግብርና ጽህፈት ቤት ኃላፊ አቶ አስፋው ሀምብሳ የምርት ማሳደጊያ አቅርቦት ችግር ግን የለንም ሲሉ ለአሜሪካ ድምጽ ተናግረዋል። ያልታረሱ አካባቢዎች ውስጥ የጸጥታው ችግር ሲሻሻል ከወቅቱ ጋር የሚሆኑ እህል እንዲዘራ ይደረጋል ሲሉም ኃላፊው አክሏል። የኦሮሚያ ክልል ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ አርሶ አደሮቹ ያነሱትን ቅሬታ በተመለከተ ምላሽ ሰጥተዋል።
ኡመን ኦሮሞ አከን ጉደም ዲነግዴ ዳና ከንጂጂራ
የኦሮሞ በኢኮኖሚ እንዳያድግ እንዳይቀየር እርሻውን እንዳያሻሽል ማዳበሪያና ምርጥ ዘር ለህዝቡ ሲጓጓዝ መንገድ ላይ ያቃጥላሉ። በምስራቅ ወለጋም በምዕራብ ወለጋም የታየው ይሄ ነው። በተለይ ማዳበሪያው አርሶ አደሮች ጋር እንዳይደርስ ህዝቡ እንዳያርስ አድርገዋል። አሁን በተጠቀሱ አካባቢዎች ላይ ግባቶቹ አርሶ አደሮች ጋር እንዳይደርሱ እንቅፋት የሆነው ይህ የአሸባሪ ኃይል ነው። መንግስት ግባቶቹ ቶሎ ወደ አርሶ አደሮች እንዲደርስ የጸጥታ ኃይሎችን በተለያዩ ዞኖች አሰማርቶ በተለይ የጸጥታ ችግር ባለባቸው አካባቢዎች ይህ ግባት እንዲደርስ አድርጓል።
አቶ ኃይሉ አክሎም ዘንድሮ የማዳበሪያ ዋጋ ንረትና እጥረት ማጋጠሙን ተናግረዋል።
ሰደርካሩማ ኢድለዱኛትስ ገቲን ጣዋ እንደበሌ።
በእርግጥ የማዳበሪያ ዋጋ በዓለም አቀፍ ደረጃ ጨምሯል፣ እጥረትም አጋጥሟል። ይሁን እንጂ መንግስት ድጎማ አድርጎበት በተቻለ መጠን አስገብቶ ለአርሶ አደሩ እየሰጠ ይገኛል። በግባቱ የዋጋ ንረትና እጥረት ምክንያት ችግር ነበር። አሁን ግን መንግስት ችግሩን እየፈታ ነው። አሁንም አቅርቦቱ ለበጋም ለመኸርም ወቅት ይቀጥላል። ነገር ግን የጸጥታ ችግር ባሉባቸው ዞኖች ውስጥ ትልቁ ችግር የታጣቂው ኃይል ነው። መጓጓዣ ተሽከርካሪ ሳይቀር ነው የሚያቃጥሉት። መንግስት ኃይሉን በአንድ እጅ እየደመሰሰ በአንድ እጅ ደግሞ ልማቱን ይቀጥላል።
በተለይ በሰሜን ሸዋ ዞን ያያጉለሌ አካባቢ የምንቀሳቀሰው የታጠቀው ኃይል ህብረተሰቡ ማዳበሪያ ከመንግስት እንዳይቀበሉ እንደሚሉ ከህብረተሰቡ ለተነሳው ቅሬታ፣ እንዲሁም የኦሮሚያ ክልል መንግስት ግብአቶቹ አርሶ አደሮቹ ጋር እንዳይደርስ ታጣቂዎቹ እንቅፋት ሆኗል ሲል መውቀሱን በተመለከተ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ መልስ ሰጥተዋል።
ደልቀባ ቆቴ ቡላ ጣዎ አክሳኑ ሞትማራን ቢን
በመጀመሪያ አርሶ አደሮች ማዳበሪያ ከመንግስት እንዳይገዙ መከልከል መራችን አይደለም። በተጨባጭ አለው በኦሮሚያ ብዙ አካባቢዎች ላይ የመንግስት ባለስልጣናት ለራሳቸው ግል ጥቅም በዚህ አስቸጋሪ ጊዜ ውስጥ አርሶ አደሮችን ያስቸግራሉ። በዚህ ጉዳይ ላይ ምርመራ እናደርጋለን። በእውነት የኛ ኃይሎች ከሆኑ እናስተካክላለን።
የኢትዮጵያ መንግስት በኦሮሚያ ክልል ውስጥ ለተፈጸሙ ጥቃቶች የታጣቂውን ኃይል ተጠያቂ ቢያደርግም የታጣቂው ኃይል ግን ወንጀላውን እንደማይቀበል ሲናገር ቆይቷል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። አድማጮች አሁን አንድ ዜና ደርሶናል። ኦሪገን ያሉ የኤርትራ አትሌቶች ተገኙ ይላል። ጠፍተዋል የተባሉት የኤርትራ አትሌቶች መገኘታቸውን የኦሪገን ዩኒቨርሲቲ ፖሊስ አስታወቀ። አራቱ አትሌቶችና አሰልጣኛቸው መገኘታቸውንና ደረሰባቸው ጉዳትም እንደሌለ የኤርትራ አትሌቲክስ ፌዴሬሽን ማሳወቁን የዩኒቨርሲቲው ፖሊስ የህዝብ ግንኙነት ኃላፊ ለአሜሪካ ድምጽ በላኩት ኢሜይል አስታውቀዋል። ቀድሞም ቢሆን አትሌቶቹ የደረሱበትን እንደማያውቅ ለፖሊስ ሪፖርት አድርጎ የነበረው ፌዴሬሽኑ እንደነበረ የፖሊሱ መግለጫ አክሎ አመልክቷል። የኦሬገን ዩኒቨርሲቲ ፖሊስ በደረሰው ሪፖርት መሰረት ጠፉ የተባሉትን የኤርትራ አትሌቶች ከተፈላጊ ሰዎች መዝገብ ማውጣቱንና ጉዳዩንም መዝጋቱን አሳውቋል። አትሌቶቹ ከቡድናቸው ጋር እንቅስቃሴያቸውን መቀጠላቸውን ፌዴሬሽኑ እንደነገረው ፖሊስ ገልጧል። አትሌቶቹ የተሰወሩበት ምክንያትና አሁን የት እንዳሉ ከቡድናቸው ለማወቅ ጥረት እያደረግን ነው። ተጨማሪ እንዳገኘንም እናደርሳለን። የዩጂን ኦሬገን ውስጥ ሰሞኑን በተካሄደው 18ኛው የዓለም አትሌቲክስ ሻምፒዮና ላይ የተሰለፉ አራት የኤርትራ አትሌቶችና አንድ አሰልጣኛቸው የገቡበት ጠፉ መባሉን ከኦሬገን አካባቢ ቴሌቪዥን ጣቢያ ከቪኤኤል የሚያገኝ ነው መረጃ ጠቅሰን ትላንት መዘገባችን ይታወሳል። ወደ ተከታዩ ቅንብር ስናልፍ ለአካል ጉዳተኛ ተማሪዎች የሚሰጠው ድጎማ መቋረጥ በተማሪዎች ላይ ተጽዕኖ መፍጠሩን ይጠቁማል። በአማራ ክልል ዋግምራ ብሔረሰብ ዞን ደህና ወረዳ የሚገኙ አካል ጉዳተኛ ተማሪዎች ከመንግስት የሚሰጣቸው ድጎማ በመቋረጡ በመቃብር ቤት ለማደርና ለመኖር መገደዳቸውን ነው ያስታወቁት። አካል ጉዳተኞቹ ከአምስት ወር በላይ ሊሰጠን የሚገባው ድጎማ ተቋርጦብናል፣ ከመንግስት አካልም የተሰጠን ምላሽ እስካሁን የለም ነው ያሉት። የብሔረሰብ ዞኑ ትምህርት መምሪያ የተፈጠረውን ችግር አምኖ በአዲሱ የበጀት ዓመት ክፍያቸውን ለመክፈል እንደሚሰራ አረጋግጧል ይለናል መስፍን አራጌ ባጠናቀረው ተከታዩ ዘገባው።
ታደሰ ጌታውኝ ይባላል። በዋግምራ ብሔረሰብ ዞን ዳህና ወረዳ ሲውራ በተባለች የገጠር ቀበሌ ነው የተወለደው። ገና በልጅነቱ ነበር ያይኑን ብርሃን ያጣው። የመራመድም ችግር እንዳለበት የሚጠቅሰው ወጣት ፈታኝ የህይወቱ ጣውረዶችን እንዳሳለፈ ይናገራል። ግና ተስፋ መቁረጥ አያንበረክከኝም ይላል። ህልሜ የሚለውን ተምሮ የመለወጥ ዓላማ ለማሳካት በወረዳው ዋና ከተማ አምደወርቅ የመንግስት ትምህርት ቤት ውስጥ እየተማረ 10ኛ ክፍል መድረሱን በመዘከር ዝቅተኛ ገቢ ካላቸው ሰዎች የተገኙ ታደሰ የትምህርት ወጪውን የለት ጉርሱንና የማረፊያ ቤት ኪራዩን የሚሸፍነው መንግስት ለአካል ጉዳተኛ ተማሪዎች የሚሰጠውን ድጎማ በመጠቀም ነበር። ድጎማው መቋረጡን ተከትሎ ግን ለችግር እንደተጋለጠ ገልጿል። በየወሩ ሊከፈለኝ የሚገባውን የአምስት ወር ክፍያ ሳላገኝ ቀርቻለሁ። በአመት ለአልባሳት ይሰጠኝ የነበረው 600 ብር ተቋርጧል ብሏል።
ያቺ ድጎማ በመቅረቷ እንግዲህ ከእያንዳንዳችን የልብሱን ጨምሮ 2700 ነው የቀረብን። 2700 ብር ብትመጣ ለኛ በጣም ብዙ አገዛ አለ። ስለዚህ ከሰዎች የምንፈልገው ድምጽ ሆኑን፣ እባካችሁ ድረሱልን እና የሚመለከተውን ደግሞ አናግሮ መፍትሄ የሚሰጣን ካለ።
ከብርቱ ተማሪዎች ተርታ ከተሸላሚ ኮከቦች ፈርጅ እፈረጅ ነበር የሚለው ታደሰ አሁን ተወዳዳሪነት ቀርቶ ክፍል ውስጥ ገብቶ ለመማር እያዳገተው እንደሆነ ጠቁመዋል።
የሚገርምህ ለስነ ልቦና ተጽዕኖ እንድዳረግ ያደረገኝ ነገር አንዱ እየለመንኩ ነው። የክላስ ጓደኞቼ ራሱ እየሳቁብኝ እዛ ገብቼ ባለኝ ተሳትፎ እንኳን ለመስፈተር ሳስብ ተጽዕኖ በጣም ደረሰብን። ተሸላሚ ከሚባሉ ተማሪዎች የምጠራ ነው። ግን ያው ይሄ ነገር ባለመሆኑ ባጀታችንን እነሱ ሊሰሩልን ባለመቻላቸው ህግም ስላጣን የፍትህ ያለህ እያለ ነው።
ህይወትን ለመምራት አማራጭ ያደረገው ልመናም ለስነ ልቦና ጫና እንደዳረገው ጠቅሷል።
እኔ በእውነቱ ይህንን ስነግር ራሱ እየተናነቀኝ ነው። ከቤት ኪራይ ጥጅክልን ተደርጌያለሁ። ከቤት ኪራይ እንደወጣ ተደርጌያለሁ። ማላውቀውን ልመናም ያው በዛች ድጎማ በእርግጥ ህይወትን ብዙ መግፋት ባይቻልም የተወሰነች ታግዘኝ ነበር። ከዛች ድጎማ የማገኛት ነገር ምግብ እንኳን እንድቸገር ሆኛለሁ። ምግብ በኮንትራክት ነበር ያስመዘገብኩኝ እንደላው ከጥቃቅ ማለት ትንሽ ከሚሸሩ ምግብ ቤቶች ማለት ነው በተወሰነ ስርግት ሙሉ አይደለም ራት በልቼ ምሳል ደግሞ የነሱንም እንዳጣን የተደረኩት አሁን ባለመከፈሉ ሁሉም አገለለ።
ሌላው አይነ ስውር አካል ጉዳተኛ አብርሃም ሹመት እትብቱ ከተቀበረበት ወላጆቹና ስድስት እህትና ወንድሞቹ ከሚኖሩበት ዳህና ወረዳ 09 ቀበሌ ርቆ አምደወርቅ መኖር ከጀመረ አመታት አልፈዋል። የቤተሰቤን ናፍቆት በትምርቴ ለማካካስ ያደረኩት ጥረት ተስፋ ሰጥቶኝ 9ኛ ክፍል ደርሼ ነበር የሚለው አብርሃም በድጎማው መቋረጥ ለከፋ ችግር እንደተጋለጠ ተናግሯል።
ከሐምሌ 2013 እስከ ፊዳር ባለው የነበረንን ያው ታቀዋለው ወቅታው ያደረው ችግር ነበር። በዚህ ችግር መንግስት ሰራተኛው የነበረው ደግሞ ተከፍሎታል። የኛ ድጎማ ግን ምንም አይመለከታቸውም በሚል ነው የተከለከለ። ከፈለ እንደነበረ በ350 ዲስክራይብ ስካፍል ነበር ያቲቋን ከዲክራይ ተወጥቻለሁ።
6 ልጆችን የሚያሳድጉት ቤተሰቦቼ ለወራት በዘለቀ ጦርነት ንብረታቸው ወድሟል። በዝናብ ጥረት ምርት አላገኙም። በዚህም ምክንያት እኔን የመርዳት አቅም የላቸውም የሚለው አብርሃም ከመንግስት ይደረግለት የነበረው ድጎማ መቋረጡን ተከትሎ ለምኖ መጉረስን መቃብር ቤት መተኛትን አማራጭ እንዳደረገ ይገልጻል።
ምኖራም ቤተክርስቲያን ላይ መቃብር ቤት መተሰብቸን ኖረው በዛ ልክ ደግሞ ምግብ ራሱ ኮንትራት ምንም ከ350 ስለሆነ ያ በመቋረጡ ምግብ ያው ለምን እንድንበላ ይደረግ ነው። በስመ ልቦና ጫና አለ። ብዙ ነገር ጎሎናል።
ችግሩ በትምህርቱ ውጤትም ላይ ያሳደረውን ተጽዕኖ አልደበቀም።
የትምህርት ገፍነት ተጓተብኛል። ምክንያቱም የመበላው ሰዓት ላይ ልመና ሄዳለሁ። ልመና ሲሄድ ደግሞ በዛ ልክ ክላስ ያልፈኛል። በዚህ ጉዳይ ውጤቴ ቆልቁሎብኛል።
ከአካል ጉዳተኞቹ በተገኘው መረጃ ድጎማው ከመቋረጡ በፊት ለአይነ ስውራን 350፣ መስማት ለማይችሉ 250 እና የአይምሮ እድገት ውስንነት ለተላለባቸው 100 ብር ገደማ በየወሩ ድጎማ ይደረግላቸው ነበር። በአመት ለአልባሳትም 600 ብር ሲሰጣቸው ነበር። በዋግምራ የሚገኙ ሌሎች ወረዳዎች ለአካል ጉዳተኞች የሚሰጠው ድጎማ ሲያስቀጥሉ የዳህና ወረዳ በተለየ መልኩ ክፍያ ለመፈጸሙን ወቅሰዋል። በወረዳው በሚገኙ 3 ትምህርት ቤቶች ወደ 200 አካል ጉዳተኛ ተማሪዎች እንደሚገኙ አስተያየት ሰጪዎች ይናገራሉ። የዋግምራ ብሔረሰብ ዞን ትምህርት መምሪያ ምክትል ኃላፊ ፍታለሽ ምህረቴ ግን የችግሩን መከሰት አምነው ቁጥራቸውን ወደ 136 ዝቅ ያደርጉታል።
በ2013 ዓመተ ምህረት ሐምሌ፣ ነሐሴ እና ወረራ በተደረገበት ሰዓትና ጊዜ ሁሉ ማህበረሰብ ተረጋግቶ ከቦታው ባለመኖራችን ምክንያት የልጆቹ ውዝፍ ክፍያቸው አልተከፈላቸውም። ወረዳው ከወረራው መልስ የተበጀተለት በጀት በቂ ባለመሆኑ የተነሳ ውዝፍ ክፍያቸውን አልከፈለም።
ይሁን እንጂ የተማሪዎቹን ጥያቄ በአዲሱ በጀት ዓመት ለመመለስ ይሞከራል ሲሉ ቃል ገብተዋል።
እንደ ብሔረሰብ አስተዳደር ጥያቄያቸውን እኛ ተቀብለን ከወረዳው ትምህርት ጽህፈት ቤት ኃላፊ ጋራም በተመሳሳይ ከሚመለከታቸው አካላት ጋርም ተነጋግረን የነዚህ ልጆች ክፍያ ግዴታ እንደሆነና መከፈል እንዳለበት ተግባብተን ነገር ግን ልንከፍላቸው የሚገባው እነሱም ይታገሱንና በሚቀጥለው በጀት ዓመት ክፍያን ፈጽማለን የሚል ነው የተግባባ ነው።
በተመሳሳይ ሁኔታ በህዋት ቁጥጥር ስር ባሉ የአላማጣና አካባቢ ወረዳዎች ያገለግሉ የነበሩና በአማራ ክልል ሰሜን ወሎ ዞን የደሞዝ ክፍያቸውን ሲያገኙ የነበሩ የመንግስት ሰራተኞች ከአንድ ዓመት በላይ ምንም አይነት ክፍያ ሳያገኙ መቅረታቸውን ለአሜሪካ ድምጽ አስታውቀዋል። እንደ አስተያየት ሰጪዎቹ አብዛኞቹ መምህራን ናቸው። ከቤት ንብረት ተፈናቅሎ ምንም አይነት ደሞዝ ሳያገኙ ለዓመት መቆየት በተለይ ለአካል ጉዳተኞች ከባድ ነው የሚሉት በአላማጣ ከተማ በአማርኛ መምህርነት ሲያገለግሉ እንደቆዩ የሚናገሩት አይነ ስውር አብርሃም ወሰን ናቸው።
ያው በተፈጠረው ወቅታዊ ችግር ደሞዝ ይከፈለን ነበረ፣ ግን አሁን መንግስት ወዳለው አካባቢ እንኳን መጥተን ደሞዝ ከቀረ አመት ሆነን ማለት ነው። ጠይቀን ነበረ። ስንጠይቅ የሚሉት ለምሳሌ ዞን ላይ ያሉት አቋርጡ ተብለን ያቋረጥ ነው ይላሉ። ሰሜን ወሎ የሚከፍለን ማለት ነው። ዋግ ላይ ስትመጣ ደግሞ ለሌሎቹ ደግሞ ኮረም ምናምን ላሉት ደግሞ ዋግ ይከፍላል እና እኛ ስንጠይቅ ምንድን ነው የሚሉን አቋርጡ ተብለን ነው። እዚህ አጋጣሚ ዶክተር ጥላሁን የሚባሉ አሉ የክልል ባለስልጣን ናቸው። እሳቸውንም አናግረን ነበር። ዞናችሁ አላከልንም የምናውቀው ነገር የለም የሚል ነው መልስ የሚሰጡን። እስካሁን በቃ አመታችን ሆነ ማለት አካል ጉዳተኞች አለን አይደለም። ደሞዝ ቀርቶበት እና ደሞዝ መጥቶ እንኳን ምን ያክል ሊሟላል ይችላል የሚለው ያለውን ደግሞ ስታይ ከበድ ያደርገዋል። የኛል ኑሯችን አሁን ከእጅ ወዳፍ ነው። ከእጅ ወዳፍም ራሱ የሚጠፋበት ጊዜ አለ። እኔ በተመለከተ በልመና ነው ያለው።
የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ወይዘሮ ጀነት ያያለው ችግሩ የተከሰተው የማጥራትና የመለየት ስራው ረጅም ጊዜ በመውሰዱ ነው ብለዋል።
ከሐምሌ ላይ ያው በተፈጠረው ችግር ከአካባቢው ለቀን ወደ ደሴ በመሄዳችን እዛ አካባቢ የወጡትንና ያልወጡትን ግዴታ መለየት ነበረብን። የአካባቢው ማህበረሰብ የተቀላቀለም ስለነበረ እሱን የመለየት ስራ ሰርተን በግንባር ወደ ደሴ ሄዱትን እየከፈልን ቆይተናል። ነገር ግን ከደሴ ከተመለስን በኋላ በተለያየ መንገድ በተለያየ የካቲትና ጥር ላይ በስድስት ከተለያዩ ከሶስቱም ወረዳ ወደኛ አካባቢ የመጡበት ሁኔታ አለ። የራያ አላማጣ ከተማና ራያ ባላ ነው። ስለዚህ እነሱ ወረዳዎች ላይ ያለው የመንግስት ሰራተኛዎችን ከማጥራት አቋያ ሰፊ ጊዜ የቀረሰበት ሁኔታ አለ። የተለያዩ ዶክመንቶች በመጥፋታቸው ምክንያት ሰራተኛ ስለመሆናቸው ማረጋገጥ ባለመቻሉ ለረጅም ጊዜ የተቆየበት አለ።
በራያ አላማጣ ከተማና ራያ ባላ አካባቢዎች ከ400 በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው መቆየታቸውን ጠቁመው በቅርቡ በተደረገው መግባባት ክፍያቸውን ለመፈጸም ዝግጅቶች መጠናቀቃቸውን ገልጸዋል።
ካምራሮችና
መስፍን አራጌን እናመሰግናለን። ክብራትና ክብራን አድማጮች ሰዓታችን በመገባደዱ ለምሽት ያዝነውንም እዚሁ ላይ ማጠናቀቃችን ነው። ነገ ከምሽት 3 ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ ከኤልያስ አስማርና ከተቀሩ ባልደረቦች ጋር በዚህ ተሰናበቱ። ሰላም።